ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11052 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnote.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ መስከረም 14 ቀን 2009 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን የምንጀምረው በሳምንት ውስጥ የተከናወኑትን አበይት ዜናዎች በምንተነትንበት የፍካሪ ዜና ይሆናል። በማስከተልም መወለድ ቋንቋ ነው በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የተላለፈ ሐተታ፣ በመጨረሻም በኃይሉ ገብረ ዮሐንስ ገሞራው የማዳም ቀበቶ ግጥም የመጀመሪያውን ክፍል ፕሮግራማችንን እናጠናቅቃለን። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
በምስራቅ ኢትዮጵያ ወያኔ በቀሰቀሰውና ባስነሳው ግጭት የደረሰው ቀውስ ተጋለጠ። በአዲስ አበባ የኤሌክትሪክና የውሃ መቆራረጥ ህዝቡን እያማረረው እንደሆነ ታወቀ። የተፈጥሮ ጋዝ የማውጣቱና የማጓጓዙ ሥራ መጓተቱ ተሰማ። ሀገር ውስጥ ከፍተኛ የስኳር እጥረት ተከስቶ እያለ ወደ ኬንያ የተላከው ስኳር ድንበር ላይ መታገቱ ታወቀ። ወያኔ ከውጪ ማዳበሪያ ማስገባቱን መቀጠሉ አነጋጋሪ መሆኑ ተሰማ። በኢትዮጵያ ውስጥ የሚንቀሳቀሱ የቻይና ኩባንያዎች የሰራተኞችን መብቶች እንደሚረግጡ መጋለጡ ታወቀ። ሩሲያ የሶማሊያው ሽብርተኛ ቡድንን ለመዋጋት እንደምትዘምት ተሰማ። ወያኔ የህዝብን አንድነት በመከፋፈል የግፍ አገዛዙን እድሜ ለማራዘም ጎሳን ከጎሳ ብሔረሰብን ከብሔረሰብ ሃይማኖትን ከሃይማኖት እያጋጨና ደም እያፋሰሰ መቀጠሉ የሚታወቅ ነው። በቅርቡ በጭናክሰን፣ በባቢሌ፣ በደደር፣ በጋራ ሙለታ፣ በዶዶላ፣ በቦረና ኦሮሞዎችንና ሶማሌዎችን በማጋጨት ወያኔ የህዝብ ደም እያፋሰሰ በዓለም አቀፍ መገናኛ ብዙሃንና በሶሻል ሚዲያዎች በስፋት እየተነገረ መሆኑ የሚታወቅ ነው። በዚህ ግጭት እስካሁን ከተገኘው መረጃ ወደ 500 ሺህ የሚቆጠሩ ሰዎች ከቀያቸው መፈናቀላቸውንና በበርካታ ሺዎች የሚቆጠሩ ሰዎች በአሰቃቂ ሁኔታ መገደላቸውን መገንዘብ ተችሏል። ይህ ግጭት በሐረርጌሳ የሚኖሩ ኢትዮጵያውያኖችን በሐረርጌሳ ወታደሮች ግድያ፣ ድብደባና ዘረፋ እንደደረሰባቸውም ተያይዞ የመጣው ዜና ያስረዳል። በሐረርጌ የዘመተው ኃይል ከሶማሌ መደበኛ ወታደሮችና ወያኔ ካደራጃቸው ልዩ ፖሊስ ተብለው በሚጠሩ ሶማሊኛ ተናጋሪ በሆኑ ትግሬዎች የሚታዘዝ ግጭት ቆስቋሽ በሆነ ቡድን አማካኝነትም ነው ተብሏል።
የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ለፍኖተ ዲሞክራሲ ባስተላለፈው መልእክት በምስራቅ ኢትዮጵያና በሞያሌ አካባቢ ወያኔ የቀሰቀሰው የእርስ በርስ ግጭት ላደረሰው የበርካታ ሕይወት መጥፋትና የዜጎች መፈናቀል ዋናው ተጠያቂ ወያኔ ነው ሲል ከሷል። ጭፍጨፋውን ካካሄደው የኦጋዴኑ ልዩ ኃይል በስተጀርባ የቆመው ወያኔ ነው ያለው ይህ የኮሚቴው መግለጫ፣ ከችጅጋ የተፈናቀሉት እንዲሁም የተገደሉት ኦሮሞዎች፣ አማራዎችና ጉራጌዎች በሙሉ የወያኔ ሰለባ ናቸው ብሏል። በአወዳይ ጅጅጋ፣ ጭናክሰን ወዘተ የፈሰሰ የንጹሃን ደም የወያኔን ወንጀለኛነት ቁልጭ አድርጎ የሚያሳይ ነው ያለው የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ፣ ህዝብ ለወያኔ ተንኮል ሰለባ ሳይሆን ከእርስ በርስ ግጭትና ግድያ እንዲቆጠብም ጥሪ አድርጓል። በወያኔና በልዩ ኃይል ስለተጠቃውም ወገን ያለውን ድጋፍና አንድነት ገልጿል። ወያኔ ይህን የሚያደርገው ህዝብን እርስ በርስ በማጋጨት የመጣበትን ህዝባዊ አመፅ አቅጣጫ ሊያሳጣና በሌላ በኩል ደግሞ እኔ ከወደኩ ኢትዮጵያ ትጠፋለች የሚለውን ቅስቀሳውን ተቀባይነት ለማስገኘትም ነው ተብሏል።
በአዲስ አበባ በበርካታ አካባቢዎች የውሃ አቅርቦት ከተቋረጠ ከወር በላይ መሆኑን ከያቅጣጫው ለሚደርሱን መረጃዎች ለማወቅ ተችሏል። ለዚህ የውሃ አቅርቦት መቆራረጥ ከወያኔ ሹመኞች እስካሁን የተሰጠ ሰበብ ባይኖርም የችግሩ ተጋላጭ የሆኑት እንደሚሉት ለዚህ የሚሰጠው ምክንያት በክረምቱ ጎርፍ ምክንያት የማጣሪያ ጋኖች በደለል መሞላት እንደሆነ ጥርጣሬያቸውን ይሰነዝራሉ። ይህ የውሃ ጋኖችን ለማጽዳት በሚል ወያኔዎች ግዙፍ የሆነ ገንዘብ መዝረፊያ ሰበብ ነው ተብሏል። የኤሌክትሪክ አቅርቦትን በተመሳሳይ ሁኔታ እየተቆራረጠ በመሆኑ የከተማዋ ነዋሪዎች ከቤት ውስጥ ምግብ ማብሰል አንስቶ እስከ ተለያዩ ቁሳቁሶችን በማምረት ተግባር ላይ የተሰማሩ ድርጅቶችን ስራ እያሽመደመደ መሆኑን መገንዘብ ተችሏል። ወያኔ በየጊዜው አዳዲስ የኤሌክትሪክ ኃይሎች በተጨማሪነት ስርጭት መጀመራቸውን ቢያወራም ከወሬ ባለፈ የታየ የለም ተብሏል። በአዲስ አበባ በተለያዩ አቅጣጫዎች የሚጓሰው የኤሌክትሪክ ማመንጫ ጄኔሬተሮች ድብልቅልቅ ድምጽ እንደሚረብሽም የታወቀ ነው።
የወያኔ አገዛዝ የብሮድካስት ባለስልጣን የተባለው ተቋም በአገሪቱ ስለሚገኙ መገናኛ ብዙሃን ባስተላለፈው መመሪያ በመልካም መልእክት ሽፋን ወትሮም ተወጥሮ የነበረው ሚዲያ ይበልጥ የሚያፍንና የሚያስፈራራ መልእክት ያስተላለፈ መሆኑ ታውቋል። በህዝቦች መካከል የእርስ በርስ ግጭት የሚያነሳሳ፣ ጦርነት የሚቀሰቅስ ወይም በብሔረሰቦች ላይ ጥላቻ የሚቀሰቅስ የሚያሰራጩ የመገናኛ ተቋም በሕግ ይጠየቃል በሚል መመሪያ ሽፋን በሕገ መንግሥት የተቋቋመውን የመንግሥት አስተዳደርም ሆነ የወታደሩን ተቋም ማውገዝም ሆነ መተቸት በሕግ ያስጠይቃል የሚል ማስጠንቀቂያ የተለመደውን ወያኔ አፋኝነት በግልጽ ያስረዳል ተብሏል።
ወያኔ ከቻይና ጋር በመመሳጠር በኦጋዴን የተገኘውን የተፈጥሮ ጋዝ ሙሉ በሙሉ ወደ ቻይና እንዲጓጓዝ ስምምነት ላይ መድረሳቸው ከአሁን ቀደም በስፋት የተዘገበ ጉዳይ መሆኑ የሚታወስ ነው። ኦጋዴን ምድር የተገኘው የተፈጥሮ ጋዝ የሚጣራው ጅቡቲ ወደብ ላይ በሚተከል ተንሳፋፊ ማጣሪያ መሆኑ ይታወቃል። ብዙዎች የሚጠይቁት የጋዝ ማጣሪያ ለምን ጅቡቲ መትከል እንዳስፈለገ ሲሆን መርሱ ከዚህ ከተፈጥሮ ጋዝ የሚገኘው ሀብት ተካፋዮች ወያኔና ቻይና ስለሚሆኑ እንደሆነ ብዙዎች ያስረዳሉ። በ2017 የመጀመሪያው የተፈጥሮ ጋዝ ወደ ጅቡቲ የማጓጓዙ ሂደት እንደሚጀምር ወያኔ ጥሩምባ ቢነፋም እስካሁን እስከ ጅቡቲ የሚዘረጋው የማጓጓዣ ቱቦ ዝርጋታና ጅቡቲ ወደብ ውሃ ላይ የሚንሳፈፈው የነዳጅ ማጣሪያ ማዋቀር ምንም እንቅስቃሴ አልተጀመረም ተብሏል። ይህ በኦጋዴን ካሉብና ሂላል በተባሉ ቦታዎች የተገኘው የጋዝ ክምችት 4 ትሪሊዮን ኪዩብ ጫማ ሲሆን ወደ ቻይና የሚነጉደው ምን ያህሉ እንደሆነ በይፋ አይታወቅም ተብሏል። በቅርቡ በጅቡቲ ወደብ የሚገነባውን ተንሳፋፊ የነዳጅ ማጣሪያ ለመገንባት ይህን የጋዝ ክምችት አጠቃላይ አሰሳና ብርበራ ያካሄደው የቻይናው ፖሊ ጂሲኤል የተሰኘው ኩባንያ ለሲንጋፖሩ ሴምብኮርፕ ማሪን ከተሰኘ ኩባንያ ጋር ስምምነት ማድረጉም ተነግሯል። የፖለቲካ ተንታኞች እንደሚያስረዱት ይህ ኦጋዴን የወጣው የተፈጥሮ ጋዝ በወያኔ ቁንጮዎችና በቻይና ለዘረፋ የተዘጋጀ መሆኑን አበክረው ያስረዳሉ።
በዚህ ዓመት መስከረም 21 ቀን በሚካሄደው የኢሬቻ በዓል ላይ አገዛዙ ከኃይል እርምጃ እንዲቆጠብና እንዳለፈው ዓመት የዜጎች ግድያና አካል ጉዳት እንዳይከተል ከፍተኛ ጥንቃቄ ማድረግ አለበት በማለት ሂውማን ራይትስ ዋች የተባለው የሰብአዊ መብት ተንከባካቢ ተቋም መስከረም 8 ቀን ይፋ ባደረገው ዘገባ አሳስቧል። ድርጅቱ በቪዲዮ አስደግፎ ባወጣው ባለ 33 ገጽ ዘገባ ውስጥ ባለፈው ዓመት በኢሬቻ በዓል የተሰባሰቡት ሰዎች ያሰሙት ሰላማዊ ተቃውሞ ያልጣማቸው የወያኔ የጸጥታ ኃይሎች የአጋዚ ወታደሮች በጥይት እሩምታ ዜጎችን የገደሉበት ሁኔታ ያለ መሆኑን ገልጾ በተከተለው የሽብርና የግርግር ሁኔታ በበዓሉ ላይ የነበሩ ሰዎች እርስ በርስ ተጋፍተው የህይወት መጥፋትና የአካል መጎዳት ሊከተል ችሏል ብሏል። ባለፈው ዓመት በጸጥታ ኃይሎች የተወሰደው ያልተመጣጠነና የማያስፈልግ እርምጃ ዘንድሮም መደገም የለበትም በማለት ድርጅቱ ያለውን አቋም ገልጿል። ድርጅቱ ከ50 በላይ የሆኑ ሰዎችን በማነጋገሩ ጥልቅ ምርመራና ሰፊ ጥናት በማካሄድ ባቀረበው ዘገባ ጥያቄ ከተደረገላቸው ሰዎች መካከል በርካቶቹ በወታደር ጥይት የተገደሉ ሰዎችን በአይናቸው ያዩ መሆናቸውን በመግለጽ የመስክርነት ቃል መስጠታቸውን ገልጾ ሌሎች ደግሞ በፍርሃትና በሽብር ሲሮጡ እርስ በርስ በመገፋፋት ከገደል በመወርወርና እንዲሁም ባህር ውስጥ በመግባት ህይወታቸውን ያጡ መሆናቸውን ዘርዝሮ ዘግቧል። አገዛዙ የራሱ ፍጡር በሆነውና ተአማኒነት በሌለው በሰብአዊ መብት ኮሚሽን በሚባለው ድርጅት ካቀረበው ዘገባ ሌላ ነጻና ገለልተኛ የሆነ አካል ተሰይሞ ጉዳዩ እንዲመረመር የቀረበለትን ጥያቄ በተደጋጋሚ ውድቅ ከማድረጉ ሌላ የአገዛዙ ጠቅላይ ሚኒስትር ተብዬ ለፍርድ መቅረብ ያለባቸውን የጸጥታ ኃይል አባላት በህዝብ ላይ ላካሄዱት ጭፍጨፋ ምስጋና ሲያቀርብ ታይቷል ብሏል። ባለፈው ዓመት አገዛዙ የወሰደው ኢሰብአዊ እርምጃ በዚህ ዓመት እንዳይደገም አገዛዙ ከፍተኛ ጥንቃቄና በራሱ ላይ ማዕቀብ ለማድረግ መዘጋጀት ይኖርበታል ሲል ሂውማን ራይትስ ዋች አስጠንቅቋል።
የኢሬቻ በዓል ላይ የታጠቁ የጸጥታ ኃይሎች እንደማይገኙ የኦሮሞ አባገዳዎች ህብረት አስታውቋል። በዓሉን የሚያስተባብሩ 300 ወጣቶች የተመረጡ መሆኑን ገልጾ ምንም እንኳን ያልታጠቁ ፖሊሶች በማስተባበር ስራ ላይ የሚሳተፉ ቢሆንም አንድም የታጠቀ ቅለሰብ በበዓሉ እንዳይገኝ ውሳኔ የተላለፈ መሆኑ ገልጿል። በተጨማሪም የባህል መገለጫ በመሆኑ የገዥውን ፓርቲ ጨምሮ የማንኛውም የፖለቲካ ፓርቲ ሰንደቅ ዓላማም እንደማይውለበለብ ተነግሯል። ባለፈው በኢሬቻ በዓል ላይ በግፍ የተገደሉትን ዜጎች ለማስታወስ በቆመው የመታሰቢያ ሐውልት ላይ ዜጎች የተገደሉት በአጋጣሚ ነው የሚለው የነበረውን ሁኔታ ስለማይገልጽ ጽሑፍ እንዲለወጥም ጠይቀዋል።
ሀገር ውስጥ ከፍተኛ የስኳር እጥረት ተከስቶ እያለ ወደ ኬንያ የተላከው ስኳር ድንበር ላይ መታገቱ ታወቀ። በአሁን ወቅት በበርካታ የገጠር አካባቢዎች ስኳር ከገበያ በመጥፋቱ 1 ኪሎ 40 ብር እየተሸጠ መሆኑ ይሰማል። በአዲስ አበባም ቢሆን ስኳር በገበያው ስለማይገኝ ህዝቡ ለተጨማሪ ወጪ እየተዳረገ መሆኑ ይነገራል። ይህ በእንዲህ እንዳለ ወያኔ ዱባይ ለሚገኘው አግሪ ኮሞዲቲስ እና ፋይናንስ ለተሰኘው ድርጅት ናይሮቢ በሚገኘው ቅርንጫፉ በኩል 44000 ኩንታል ስኳር በ2.2 ሚሊዮን ዶላር ለመሸጥ በተስማማው መሰረት በያቤሎ በኩል ወደ ኬንያ ሲላክ ያቤሎ ላይ እንዳይወጣ በድንበር አስከባሪዎች መታገቱ የሚታወቅ ነው። ይህን ስኳር የሚልከው ድርጅት በይፋ ባይታወቅም ከወያኔ ቁንጮች የንግድ ድርጅቶች አንዱ እንደሚሆን ጥርጣሬ ሊኖር እንደማይችል በርካቶች አስተያየታቸውን ይሰነዝራሉ። ይህ ወደ ውጭ የሚላከው ስኳር ከውጭ በውጭ ምንዛሬ ተገዝቶ የገባ ሲሆን እንደገና ወደ መላኩ የወያኔን ዘራፊነት ቁልጭ አድርጎ የሚያሳይ ነው ተብሏል።
ካሮቱሪ የተባለው የህንድ ኩባንያ ከወያኔ የተሰጠው መሬት ኪሳራ እንዳደረሰበት ገልጾ ካሳ እንዲከፈለው ለወያኔ ጠቅላይ ሚኒስትር በጻፈው ደብዳቤ ጠየቀ መሆኑ ታውቋል። ኩባንያው የጻፈውን ደብዳቤ መስከረም 10 ቀን 2010 ዓ.ም ምረት ለተለያዩ ዓለም አቀፍ የዜና ተቋማት በኢሜል ላከመሆኑ የታወቀ ሲሆን በደብዳቤው ላይ ህገወጥ በሆነ መንገድ መሬቱን የተወረሰበት መሆኑና የሥራ ፍቃዱ የተነጠቀ መሆኑን ጠቅሶ ካሳ እንዲከፈለው ጠይቋል። በተጨማሪም የኩባንያው ንብረት የሆኑትንም የእርሻ መሳሪያዎች ወደ ውጭ አውጥቶ እንዲሸጥ እንዲፈቀድለትም ጥያቄ አቅርበዋል። ኩባንያው ከመቶ ሺህ ሄክታር ስፋት ያለው ከጋምቤላ ተወላጆች የተነጠቀ መሬት በወያኔ አገዛዝ ተሰጥቶ ለረጅም ጊዜ ምንም አይነት የልማት ስራዎች ሳይካሄድ የቆየ ከመሆኑም በላይ ከኢትዮጵያ ንግድ ባንክ የተበደረው 75 ሚሊዮን ብርና ከሌሎች ባንኮች የተበደራቸው መጠኑ ከፍተኛ የሆነ ገንዘብ ሳይመለስ ያስቀረው መሆኑ መዘገቡ ይታወሳል።
ወያኔ ከውጪ ማዳበሪያ ማስገባቱን መቀጠሉ አነጋጋሪ መሆኑ ተሰማ። ከሁለት አመታት በፊት በ140 ሚሊዮን ብር አራት የማዳበሪያ ማቀናበሪያ ድርጅቶች የተገነቡ ቢሆንም ወደ ገበያ ውስጥ ለመግባት አልተቻላቸውም ተብሏል። ማዳበሪያው ከውጪ ማስገባቱን ስራ ጠቅልለው የያዙት የወያኔ የንግድ ድርጅቶችና እንደ ኖርዌይ ያራ የተሰኘው የማዳበሪያ ኩባንያ የመሰሉ ዓለም አቀፍ ኩባንያዎች ከወያኔው ቁንጮዎች ጋር በሚያደርጉት የጥቅም ግንኙነት እነዚህ በኢትዮጵያ ህዝብ ገንዘብ የተገነቡ የማዳበሪያ ድርጅቶች ምርቶች ገበያ ውስጥ እንዳይገቡ እንዳገዷቸው ከሚወጡ መረጃዎች ለማወቅ ተችሏል። ይህ ሁኔታ በአጭር ጊዜ ውስጥ እነዛ የማዳበሪያ ማቀነባበሪያ ድርጅቶችን ለማፍረስ እንደሚዳርጋቸው አያጠራጥርም ተብሏል። የቻይና የተለያዩ ኩባንያዎች ሰራተኞችን እንደሚበድሉና ሰባዊ መብታቸውን እንደሚደፍሩና ሴት ሰራተኞችንም ቻይናውያን አሰሪዎቻቸው እንደሚደፍሯቸው በስፋት ቢነገርም ሁኔታው ተባብሶ መቀጠሉ እንጂ እርምት አልታየበትም ተብሏል። የቻይና ኩባንያዎች ለሰራተኞች የሚከፍሉት ክፍያ በወር ከ1000 ብር ወይም ከ50 ዶላር በታች በመሆኑ ሰራተኞች ምሬታቸውን ሲገልጹ ከመሰማታቸው በስተቀር አግባብ ያለው ማስተካከያ እንዲደረግ ግፊት ሲደረግ ታይቶ አይታወቅም ተብሏል። በቅርቡ በአዲስ አበባ አደይ አበባ በተባለው ሰፈር የተገነባው ባለ ግዙፍ ስታዲየም በግንባታው ዙሪያ እንደነገሩ በተገነቡ መጠለያዎች የሚኖሩ የቻይና መንግስት የኮንስትራክሽን ኩባንያ የተሰኘው ድርጅት ሰራተኞች በተከሰተ የእሳት ቃጠሎ 7 ሰራተኞች እዛው እንደጧፍ ነደው ህይወታቸው ሲያልፍ ወደ 20 የሚጠጉ ሰራተኞች በጽኑ መቁሰላቸው ተሰምቷል። በርካታ ሰራተኞች በቻይናውያን አሰሪዎቻቸው ተደብድበው ጩኸት በማሰማታቸው በወያኔ ፖሊስ እየተደበደቡ ይጠፈራሉ። ወያኔ ራሱ የሚያደርሰው ግፍ አንሶት ህዝብን በባዕዳን ማስደብደቡ ድርብ በደል ነው ተብሏል።
የወያኔን አስከፊ አገዛዝ በመሸሽ ወደ ጎረቤት ሀገሮች የሚሸሹ ኢትዮጵያውያን ስደተኞችን መብት ለማስጠበቅና ለመንከባከብ የተባበሩት መንግስታት ድርጅት የስደተኛ ጉዳይ ኮሚሽን ከፍተኛ ጥረት ማድረግ አለበት በማለት ሂዩማን ራይትስ ዎች የተባለው የሰብአዊ መብት ተከራካሪ ድርጅት መስከረም 11 ቀን ይፋ ባደረገው መልእክት ገልጿል። ኢትዮጵያውያን ስደተኞች ኬንያ ውስጥ በወያኔ ጸጥታ ኃይሎች ተይዘው ወደ ሀገራቸው ከተመለሱ በኋላ በእስርና በመርመራ እንደሚሰቃዩ ተቋሙ የገለጸ ከመሆኑም በላይ የወያኔ ጸጥታ ኃይሎች ከኬንያ ፖሊሶችና ባለስልጣኖች ጋር አብረውና ተባብረው እንደሚሰሩ አጋልጧል። Human Rights Watch የወያኔ ባለስልጣኖች በግል ደረጃ ለኬንያ ፖሊሶች ጉቦ እንደሚሰጡ መረጃ ያለ መሆኑን ከመጥቀሱም በተጨማሪ ስደተኞችንም ገንዘብ በመስጠትና እንዲሁም ቦታና ቤት ሌሎች ንብረቶች ይሰጣቸዋል በሚል የስለላ ስራ የሚያካሂዱ ስደተኞችን እንደሚመለምል የደረሰበት መሆኑንም ዘርዝሯል። በኬንያ ውስጥ ኢትዮጵያውያን ስደተኞች ህገወጥ በሆነ ሁኔታ ታስረው ለወያኔ አገዛዝ መስጠታቸው አግባብ አለመሆኑን በመግለጽ የሰብአዊ መብት ተቋም ለኬንያ መንግስት የጻፈው ደብዳቤ መልስ ያላገኘ መሆኑንም ዘግቧል። በተቀሩት የኢትዮጵያ ጎረቤት ሀገሮች በሶማሊያ፣ በሶማሌላንድ፣ በጅቡቲ፣ በደቡብ ሱዳን እንዲሁም በኡጋንዳና በየመን ኢትዮጵያውያን ስደተኞች ተመሳሳይ ችግር የሚገጥማቸው መሆኑን ድርጅቱ ጠቅሶ የእንግሊዝና የኖርዌይ የሶማሌ ፓስፖርት ያላቸው ዜጎች ጭምር በተለያዩ ሀገሮች የጸጥታ ኃይሎች ታስረው ለወያኔ አገዛዝ እንደተሰጡ አስታውሷል። በቅርቡ በሶማሌላንድ ተይዘው ወደ ኢትዮጵያ በግድ እንዲመለሱ ከተደረጉት 10 ስደተኞች መካከል 8ቱ ላይ የማሰቃያ ምርመራ የተደረገባቸው ስለመሆኑ መረጃ ያገኘ መሆኑንም አትቷል። Human Rights Watch በመጨረሻም የወያኔ አስከፊ አገዛዝ በመሸሽ ወደ ውጪ የሚወጡ ኢትዮጵያውያን የጥገኝነት መብታቸው መከበር ያለበት መሆኑን አስረግጦ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን የስደተኞችን መብት ለማስጠበቅ ከፍተኛ ጥረት ማድረግ አለበት በማለት ያለውን አቋም ገልጿል።
በታንዛኒያ 8 ኢትዮጵያውያን መታሰራቸውን የታንዛኒያ ባለስልጣናት ገልጸዋል። ኢትዮጵያውያኑ የታሰሩት ባለፈው ረቡዕ መስከረም 10 ቀን ከዳሬ ሰላም ከተማ ዳርቻ ከሆነችው አንድ መንደር ውስጥ መሆኑን ባለስልጣናት ገለጹ ሲሆን ለኢትዮጵያውያኑ መጠለያ የሰጡ 4 የታንዛኒያ ተወላጆች አብሮ መታሰራቸው ተገልጿል። በዚህ አመት ብቻ የታንዛኒያ ባለስልጣናት 5000 የውጭ ሀገር ሰዎች ታንዛኒያ ውስጥ ያዙ መሆናቸውን ገልጸው አብዛኞቹ ወደ ሀገራቸው እንዲመለሱ የተደረጉ መሆናቸውንም አብራርቷል። የማን ራይትስ ዋች የተባለው ሰብአዊ መብት ተንከባካቢ ድርጅት ሰሞኑን ባወጣው መግለጫ በጎረቤት ሀገሮች ኢትዮጵያውያን የሚደርስባቸው ፍዳ ዝርዝሮ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን መብታቸውን እንዲንከባከብም ለጠየቁ ይታወሳል።
ካራቱሪ የተሰኘው በአበባ ማምረት ስራ ተሰማርቶ የነበረው የህንድ ኩባንያ ስራዎቹን ዘግቶ ከሀገር መውጣቱን አሳወቀ። በኢትዮጵያ በአበባ ማምረት ስራ በፋና ወጊነት መሰማራቱ የሚነገርለት የህንዱ ካራቱሪ ኩባንያ ከወያኔ ጋር በስራ መግባባት አለመቻሉን በመጥቀስ እስከናካቴው ጓዙን ጠቅልሎ ከሀገር መውጣቱን ካሰራጨው መግለጫ መረዳት ተችሏል። የኩባንያ የተበደረውን ገንዘብ ሳይተካ መውጣቱ ብቻ ሳይሆን የጋምቤላን መሬት ከወረሩት አንዱና የጋምቤላን የተፈጥሮ ደን በማውደም ከወያኔ ጋር የሚጠየቅ በንግድ ስም የተቋቋመ ወሮ በላ ድርጅት መሆኑን ብዙዎች በቁጭት ይናገራሉ። ከወያኔ ቁንጮዎች ጋር በተለይም ከሟቹ የወያኔ አለቃ ጋር በነበረው የጥቅም ግንኙነት የአዲስ አበባ ከተማን የቆዳ ስፋት 6 እጅ የሚሆን የጋምቤላ ድንግል መሬት እንዲሰጠው ተደርጎ ደኑን ማውደሙ ይታወሳል። የኩባንያ በወረራ የያዘውን የጋምቤላን መሬት እንደሚያሻ አቀርቦ ብድር እንዲወስድ የፈቀደው ሟቹ የወያኔ ቁንጮ መሆኑ የሚታወቅ ሲሆን ባንኩ መሬቱን በሐራጅ አቀርቦ የመሸጥ ህጋዊ ስልጣን እንደሌለው የህግ አዋቂዎች ያስረዳሉ። ይህ አንዱ የወያኔ አገርን ማጅራት የመምታት ወንጀል ነው ተብሏል።
የወያኔው የጦር አለቃ ሳሞራ ዩኑስና ጨፍሮቹ ወደ ካርቱም ዘልቀው ከሱዳን ከፍተኛ ወታደራዊ ባለስልጣኖች ጋር ውይይት ያካሄዱ መሆናቸው ታወቀ። ውይይት ካካሄዱባቸውና ስምምነት ከደረሱባቸው ጉዳዮች መካከል በወሰን አካባቢ ያለው ጸጥታ እንዴት በሁለቱ ወገኖች የተቀናባበረ የተባበረ ተግባር ሊተበቅ እንደሚገባውና በወሰን አካባቢ የተቃዋሚ ኃይሎችን እንቅስቃሴ ለመግታት መወሰድ ስላለባቸው እርምጃዎች በሚሉት ጉዳዮች ላይ መሆኑ ተገልጿል። ወያኔ ሰፊ የሆነ ኢትዮጵያን ወሰን አካባቢ ለሱዳን ካስረከበ ወዲህ በአካባቢው የሚነሳውን የህዝብ እንቅስቃሴ ለመግታት ያሰማራቸው የጸጥታ ኃይል አባላት ከሱዳን ወታደሮች ጋር ሆነው በህዝብ ላይ ከፍተኛ አፈናና ግድያ ሲያካሂዱ መቆየታቸው ይታወቃል። ከወላጆቹ በአንድ በኩል የሱዳን ደም አለበት ተብሎ የሚነገርለት ሳሞራ ዩኑስ ለሱዳን ላደረገው አገልግሎት ከሱዳኑ ፕሬዝዳንት ከፍተኛ ሽልማት የተሰጠው መሆኑም ተነግሯል።
በምስራቅ ኢትዮጵያ በሐረርጌ ክፍለ ሀገር ባለፈው ሳምንት ከ50 በላይ ሶማሌዎች በመገደላቸውና ከኢትዮጵያም የሚመጣው ጫት በመርዝ ተበክሏል የሚለው ዜና በመስፋፋቱ ምክንያት በሐረርጌሳና በሌሎች ከተሞች ከኢትዮጵያ ይላክ የነበረው ጫት ጨርሶ የቆመ መሆኑን ከሶማሌላንድ ከሚደርሱ ዜናዎች ማወቅ ተችሏል። ይህን ለመተካት ሶማሌላንድ ከኬንያ ጫት ማስገባት ጀምራለች ተብሏል። ባለፈው ሳምንት ብቻ ኬንያ 12 ቶን የሚሆን ሚራ ጫት ወደ ሶማሌላንድ የላከች መሆኗን ባለስልጣኖች ገልጸዋል። ሶማሌላንድ ከኢትዮጵያ ታስገባ የነበረው ጫት በአመት በአማካይ 524 ሚሊዮን ዶላር የሚገመት ሲሆን ይህም ከሀገሪቱ የምርት በጀት 30% ይሆናል ተብሏል።
ሩሲያ የሶማሊያው ሽብርተኛ ቡድንን ለመዋጋት እንደምትዘምት ተሰማ። በሶማሌ እንደ አውሮፓውያን አቆጣጠር ከ2009 አንስቶ በጽንፈኝነት በሽብር ድርጊት የተሰማራውን አልሸባብ የተባለውን አሸባሪ ቡድን ለመጠራረግ አሜሪካ በሰው አልባ ጀቶች የታገዘ ዘመቻ ያካሄደች መሆኗ የሚታወቅ ሲሆን ዘመቻው እንደታቀደ ውጤት ማስመዝገብ እየተሳነው መሆኑን የራሷ የአሜሪካ ወታደራዊ ጠበብቶች ያስረዳሉ። ይህ በእንዲህ እንዳለ ሩሲያ ሶማሌ ውስጥ ገብታ ሽብርተኛው አልሸባብ የተሰኘውን ድርጅት ለመጠራረግ መዛቷ ታወቀ። የአፍሪካ ቀንድ የፖለቲካ ተንታኞች እንደሚያስረዱት የሩሲያ ሶማሊያ ውስጥ የምትገባው አልሸባብ ሰበብ ይሁን እንጂ የአፍሪካ ቀንድ ወታደራዊ አምባ በመሆኑ በቅርብ ሁኔታዎችን ለመቃኘት እንዲመቻች መሆኑ ያስረዳል። ይህ ሁኔታ ደግሞ በአሜሪካ የሚደጎመው በሶማሊያ የተሰማራው ለወያኔ ወራሪ ጦር ህልውና ጦስ ማስከተሉ አይቀሬ ነው ተብሏል።
የኬንያ ዋና ዳኛና የህግ አገልግሎት ኮሚሽን ሊቀመንበር ሚስተር ዴቪድ ማራጋ ማክሰኞ በስከረም 9 ቀን ባወጡት የሶስት ገጽ መግለጫ የኬንያ ፍርድ ተቋም የሀገሪቱን ህገ መንግስት ለማስከበር ማናቸውንም አይነት መስዋዕትነት ይከፍላል ብለዋል። ዋናው ዳኛ በሰጡት መግለጫ ዳኞች ጥቃትና ከፍተኛ ማስፈራራት እየተፈጸመባቸውና በፖሊስ በኩል በቂ ጥበቃ ያልተደረገላቸው መሆኑንም አስረድተዋል። ነጻና ገለልተኛ የሆነው የኬንያ የፍርድ ተቋም ምንጊዜም ለህግ የበላይነት የሚሰራ መሆኑን ገልጸው የፍርድ ተቋሙ ነጻ ገለልተኛና ጠንካራ መሆኑን የሚቃወሙ መሪዎች ካሉ በአገሪቱ ውስጥ ህዝበ ውሳኔ አካሂደው ሊያፈርሱት ይችላሉ ብለዋል። የፍርድ ተቋም በቅርቡ በአገሪቱ ውስጥ የተካሄደው ብሔራዊ ምርጫ የማጭበርበር ሁኔታ ተከስቷል በማለት ሌላ ምርጫ እንዲካሄድ ውሳኔ ያስተላለፈ መሆኑ የሚታወስ ሲሆን ይህን ውሳኔ አስተላልፈዋል የተባሉት ዳኞች ከፕሬዝደንት ኬንያታ ከፍተኛ ወገዛ የደረሰባቸው ከመሆኑም በላይ ከአንዳንድ ወገኖች ጥቃትና ማስፈራሪያ የተሰነዘረባቸው መሆኑም ታውቋል። መወለድ ቋንቋ ነው። ለዘረኛው ወያኔ ትግሬ ሆኖ መወለድ ወሳኝና ቀዳሚ ነው። በመሆኑም በሁሉም መስክ ትግሬዎችን ከላይ እስከ ታች ሾሞ በትግሬ ብቻ ላይ እምነት ጥሎ ትግራይንም አስቀድሞ ሚሊዮኖችን ቀጥቅጦ ገስቷል። ሊቀጥልም እየተፈራገጠ ነው። ወያኔዎች በእርግጥ በኢትዮጵያ ምድር በትግራይ በኤርትራም ተወልደዋል። መወለድ ግን ቋንቋ ነው ያሰኘን ኢትዮጵያ ቢወለዱም በኢትዮጵያ ላይ እንደመጣ የባዕድ ወራሪና ጠላት ናቸው። ወያኔን ኢትዮጵያዊ ከማይባልበት ደረጃም ደርሰዋል። የሙሶሎኒን የኢትዮጵያ መከፋፈል እቅድ በስራ አውለዋል። ከልለውና አናክሰውን ያሉም መሆናቸውን መቼም ልንዘነጋ አንችልም። የናት ሆድ ጅንጉርጉር ነው ከሚለውም ያልፋል። በዘር ጥላቻ የተነሳ ብቻ ወያኔ ከተመሰረተበት እስካሁን ድረስ በተለይ አማራውን ለማጥፋት ያላደረገው ሙከራ የለም። ከሃዲ ምሁሮችንም አሰልፎ አማራ የሚባል በኢትዮጵያ የለም፣ ሸዌ በጌምድሬ ጎጄ እንጂ ብሏል አንዱማ መሐይም ፕሮፌሰር ብሎ ሲለፍፍ፣ በሌላ በኩል በአማራው ህዝብ ላይ ኤርትራውያንና ጸረ አማራ ቀጥረኞች የሚመራ ቡድን ጭኖበታል። ወያኔ የለም የሚለውን ሁሉ አማራ ኢሃፓ መፍራት መራድ ጠባዩ ነውና በአማራው ላይ ያደረሰው ጥቃት ይህ ነው የሚባልና ገደብ የሚበጅለት አይደለም። በቀጥታ በራሱ ሆነ በተዘዋዋሪ አርባ ጉጉ፣ አሰቦት፣ በደኖ፣ ምስራቅ ወለጋ፣ ደቡብ በአማራው ላይ ፍጅትን ፈጽሟል። አሰቃቂ ግድያ፣ ህፃናትንና እርጉዝ ሴቶችንም ያልማረ ግፍ፣ በዓለም አቀፍ ደረጃ በወንጀል የሚያስከስስ ይህ የወያኔ ጭፍን ጸረ አማራ ጸረ ኢትዮጵያ ጥላቻ በግሃድ ሲታይ 26 ዓመታት አልፎት እያለ አሁንም ግን ህዝብና አገርን የማያስቀድሙ የማይወዱ የስልጣን ጥመኞች ከወያኔ ጎን ሊቆሙ ሊተቃቀፉ ደፋ ቀና ሲሉ ማየታችን ደግሞ ሸክም የሆነብን ምጸት ነው። ወያኔ ጸረ ኢትዮጵያ እንጂ ኢትዮጵያዊ ኃይል አይደለም አለ ነገር አይደለም ሰንደቅ ዓላማችንን ተራጨቅ ብሎ የከይሲ ምልክቱንም ለጥፎበት ማንነታችንን በአለም ደረጃ ሊሰርዝ ሊቀይር የሞከረው ኢትዮጵያን የሚያዋርድና የሚያዳክም ሁሉ በወያኔ ቀድሚያ ተሰጥቶ ተሰርቷል። አክሱም ለአማራው ለወላይታው ምኑ ነው ያሉን እነዚህ ጉዶች ያገራችንን ቅርስ ሳይቀር ወደ ክልላቸው ማጓጓዙን መቀጠላቸው እየታየ ነው። መልካም ሰራ ካልከኝ ግብሩን አሳየኝ ተብሏል። ወያኔ ለኢትዮጵያ ጥፋትና መርገም ሆነ እንጂ ያመጣው ጥቅም ከቶም የለም። የትግራይ ነኝ ቢልም ሆነ ትግራይ ለማልማት ቅድሚያና ትኩረት ሰጠው ብሎ ቢዘባነንም በመሰረቱ የአገዛዙ ተጠቃሚ ወያኔና ጭፍሮቹ መሆናቸው ግልጽ ነው። መቀመጫቸው አዲስ አበባ፣ ልባቸው መቀሌ አድዋ፣ የባዕድ አገር እንደወረሩ ሆነው ኢትዮጵያን በገፍ እየዘረፉ ኪሳቸውን ያዳብራሉ። የኢትዮጵያ ብዙ ቢሊዮን ብሮች የጠፉት በወያኔ ተዘርፈው ወደ ውጭ ባንኮች ስለተላኩ ነው። ትምህርትም ችሎታም ገንዘብም ያልነበራቸው ወያኔዎች በቅጽበት የባለ ቢሊዮን ባለሀብቶች ሲሆኑ ታታሪ ሰራተኛ ነጋዴ ሆነው ሳይሆን በስልጣናቸው ተጠቅመው ዘረኝነትን መሰረት ያደረገ ዝርፊያና ሙስና በማካሄዳቸው ነው። ወያኔ የኢትዮጵያ ጠላትነቱ መረን የለቀቀ በመሆኑ ኢትዮጵያዊ አይደለም፣ ወራሪ አረመኔና ባዕድ ኃይል ነው ብንልም የሚያስወቅሰን አይደለም። ኢትዮጵያዊው የትግራይ ህዝብ በወያኔ ድር ገብቶ ወደ ክፉ ወያኔያዊ አዘቅት በመውደድ በራሱ ላይ ጥፋትን እንዳይጋብዝ ግን ሁሌም ከማሳሰብ ወደ ኋላ ብለን አናውቅም። ለአመታት ወያኔ የኢትዮጵያን አንድነት ሲነድና ሲያፈርስ ቆይቷል። ለመሆኑ ወያኔ ምን ሰራ? ህዝብን ከፋፈለ፣ አንድነትን አናጋ፣ ፍጅት በየቦታው ፈጸመ፣ ዴሞክራሲን አደባየ፣ ፍትሃዊ አገዛዝን ተጻረረ፣ የአፈና አዋጆችን አስቀድሞ ግድያዎችን ፈጸመ፣ አገርን መዘበረ፣ ሺዎችን አሰረ፣ ወደ ስደት ላከ፣ ሕፃናትን ሸጠ፣ ዘመናዊ ባርነትን አስፋፍቶ እህቶቻችንን አስጠቃ፣ ሶማሊያ ገብቶ ዜጎችን አስጨረሰ፣ ከ10 ሚሊዮን ሕዝብ በላይ ለረሃብ ዳረገ፣ የኑሮ ውድነትና ሥራ አጥነትን አስፋፋ፣ ኢትዮጵያን የባዕዳን መጫወቻ አደረገ፣ ለም መሬታችንን ለሱዳን ሰጠ፣ ሕዝብን አፈናቅሎ መሬቱን ሸጠ፣ የሰውን ቤት በገፍ አፍርሶ ለመከራ ኑሮ ዳረገ፣ የጎንደርና ወሎ መሬትን ዘርፎ የትግራይ ናቸው በሚል ታሪካዊ ሸፍጥና ክህደትን ፈጸመ። ወያኔ ምን ደግ ሰራ? ውሃና መብራት ያጣ ፎቅ ቤት? በ400 ሚሊዮን ዶላር ብድር ከቻይና አስቂኝ የከተማ አውቶቡስ በሳይ ባቡር? የወያኔን ኪስ የሚያዳብሩ ግድቦች፣ ቀለበት መንገድ፣ ማወናበጃ ብልጭልጮች የዳበረ ኢኮኖሚ ምስክር አይደሉም። ጥቂቶችን የሚመለከት እድገት፣ ያውም እድገት ከተባለ የሀገር እድገትና ብልጽግና ሊባልም አይቻልም። በጣት የሚቆጠሩ ወያኔዎች መበልጸጋቸው በድህነት የሚማቅቀውን ብዙ ሚሊዮን ሕዝብ የሚመለከት አይደለም። ወያኔ ለኢትዮጵያ ሕዝብ ጠቀመ ብሎ ለማመን ለማሳመን መነሳት ቅጥረኝነት ያመጣው ቅጥፈት ካልሆነ አገር አጥፊ ውሸትና ጅልነትም ነው። ወያኔ ጸረ ኢትዮጵያ እንጂ ኢትዮጵያዊ አይደለም። የመከራ ሌሊት ያልፋል በሕዝብ አመጽና ምህረት አልባ ትግል። ወያኔ ኢትዮጵያዊ ኃይል አይደለምና ንብረቱም ከኢትዮጵያ የተዘረፈና እየጠቀመም ያለ ነው። በስሙ የኢትዮጵያ አየር መንገድ የተባለው በቂ ማስረጃ ነው። የትግራይ ወይም የወያኔ አየር መንገድ ከሆነ ዓመታት አልፈዋል። በዚህ ላይ ማዕቀብ ማድረግ ተገቢና ለሀገር የሚጠቅም ነው። በውጭ ሀገር ነዋሪ የሆኑ ኢትዮጵያውያን ወደ 4 ቢሊዮን ዶላር ያህል በየዓመቱ ወደ አገር በመላክ ወያኔን ከከባድ የባጀት ቀውስ ያድኑታል። እስከ መቼ? በወያኔ ላይ ማዕቀብ ማድረጉ የአዜብ እንጀራ በወገኖቻችን ደም የተሰራ ነውና እርም ማለቱ ከሁሉም ዜጎች ይጠበቃል። በጎንደር በጎጃምና በሌሎች ቦታዎች እንደታየው የወያኔን እና የውጭ በዝባዦችን ንብረቶች፣ የጭነት መኪና፣ አውቶቡሶች፣ ሱቅ፣ ፋብሪካ ወዘተ ማጋየት ፍትሃዊ ትግል ነው። የሀገር ሀብትን ማጥፋት አይደለም። የወያኔን የተዘረፈ ገንዘብ የሰረቀውን ማጥፋት እንጂ። ወያኔን የሚጎዳ ሁሉንም እርምጃ መውሰድ ፍትሃዊ እና ግዳጅም ነው። ይህን ስንል ወያኔና ጭፍሮቹ ጥፋትን ሰበኩ፣ ጥላቻን አራገቡ ሊሉን ይችላሉ። የሕዝብን ቃል ኪዳን ሽረውና ትተው ሰላማዊ ትግል፣ ፍቅር፣ ዝባዝንኬ የሚሉን ሁሉ ለወያኔ የሚጠቅሙ ናቸው። በበኩላችን ጥላቻን መስበክ ይነሰን ወያኔን ጥሉ፣ አጥቁ፣ ጉዳት አድርሱ፣ ደምስሱ ማለት ኢትዮጵያዊ ተልእኳችን ነው ባይነን። ወያኔን ማባበል፣ ህሊና ማስገዛት፣ ለሀገር አሳቢ ማድረግ ከቶም የሚቻል አይደለም። ግመልን በመርፌ ቀዳዳ ከንቱ ሙከራ ይሆናል። ወያኔ ኢትዮጵያዊ አልነበረምና አይደለምና የቀሰሰበትን ጸረ ኢትዮጵያነት ልናስተወው አንችልም። የናቅፋ ደደቢት ዛር ኢትዮጵያን አጥፋ በሚል አሁንም ያስጓራዋል። እንናገር ካልንማ መለስ ተባለ ስብሐት፣ በረከት፣ ወዲ አድሃኖም ወዘተ ዘር ከሉጋም ሲጠቀስባቸው አደየ ኤርትራ የሚሉ ናቸው። ወያኔ ኢትዮጵያን ኢትዮጵያ ያደረጓትን ተቋሞችና ቅርሶች ሁሉ አፈራርሷል ወይም ሊያጠቃ ሞክሯል። የእምነት ተቋሞችን ተፈታትኗል። ብሔራዊ የጋራ የሥራና መገናኛ ቋንቋን ለማዳከም ለባዕድ ለእንግሊዝ ጥራዝ ነጠቅ፣ ያውም የሰጠውን የቅድሚያ ቦታ ማጤን ይበቃል። ታሪክን በርዟል፣ ክዷል። ወጣቶችን ያሰት ታሪክ በማስተማርም ላይ ነው። ታሪኩን የተቀማ ሕዝብ ደግሞ ትጥቅ አልባ ጦርነት እንደሚገባ የሚቆጠር ነው። አማራ የሚባል ሕዝብ የለም በሚል ገና ከ1983 ዓ.ም ጀምሮ በምሁር በሉን ቅሌታሞች ታጅቦ የሚለፈፈው የዚህ ዘመቻ አካል ነው። ጎንደርን ለሶስት መክፈሉ፣ ወልቃይት ጠገዴን በትግራይ መጠቅለሉ፣ ይህ ሁሉ የታሪክ ክህደት ጸረ ሕዝብ ሸፍጥ ሆኖ ተወግዟል። አገርን ለማጥፋት የአንድነት ታሪኩን መሰረዝ አንድ መሳሪያ ነው። ኢትዮጵያ የመቶ ዓመት አገር ናት ማለት የአንድነት ታጋይ የነበሩ መሪዎችን ሁሉ ማውገዝ ማብጠልጠል፣ ኢትዮጵያ አገር ያሉትን ኃይሎችም ማውገዝና ማጥላላት፣ ለዚህ ሁሉ መነሻው ጸረ ኢትዮጵያ እምነትና ፍላጎት ነው። ነውናም ስለ ወያኔ ጸረ ኢትዮጵያነት ቅንጣትን ብዥታ ሊኖረን የሚገባ አይደለም። የአገር ህልውና ጉዳይ ነውና በዚህ ላይ ስህተት መፈጸም፣ መደናገር እንደ ተራ ስህተትና ሞኝነት ተፈርጆ የሚታይ ሊሆንም አይችልም። አገርን ሊያሳጣን የሚችል ድክመት ነውናም በአገር ላይ ከባድ መከራን መጫን ይሆናል። ኢትዮጵያ አገራችን ናት እስካልን ድረስ አገራችንን ከጠላት ወያኔ ጥቃት ለመከላከል በሁሉም መስክ በሁለገብ ይዘት ወያኔን ልንፋለመው ያስፈልጋል። መተቃቀፍ ሳይሆን መፋለም፣ በደፈናው ፍቅር ሳይሆን ለአገር ፍቅር ያመረረ ጥላቻን ለወያኔ መያዝ፣ ትዕግስት ሳይሆን መሬት አንቀጥቅጥ ቁጣና አመጽ። 26 ዓመት ውህዳን በሰፊው ሕዝብ ላይ ቀለዱ፣ ተሞላቀቁ፣ በቃ እንበላቸው። ወያኔን እንጥላ፣ እንታገል፣ እናውድም። ኢትዮጵያ በጠላቶቿ ላይ ድልን ትቀዳጃለች።
Ah! የማዳም ቀበቶ ትዝለኛል ቤቴ ተወለድኩበት ትዝለኛል ቀየው ድሮ ያደኩበት አሁን ትዝለኛል ያኔ ኖርኩበት የተጣሁበት ወንዙ ኩሬው ባህሩ የጋጥኩበት ሰርዶ ሜዳው ሽንተረሩ የማምሰኳበት የግርግም ድንበሩ ተኝቼ ማርበት ጋጣው ፍጉ ሳሩ ትዝታ ያኮ ነው ሁሉ ሁሉ የሚለኝ በጠፋ መታገሩ ምንም እንኳን ዛሬ ተለይቶኝ ህይወት በድን ጠፈር ሆኜ ብዙም ነገር ብስት ሁሉም ትዝ ይለኛል ያው ሆኝ ሳለ ድሮ የሰራሁት አው በጥጃነት አው በንቦሳነት ቦይፈኑ ሆነ ኋላም በኩርማነት በመጨረሻም ላይ በሰንጋበሬነት ትዝ ይለኛል ሁሉም ድሮ የሰራሁት በተፈጥሮም ይሁን ወይም በሌላ ኃይል ተንከራተት ብሎኝ በዘር ማንዘር እድል ወጥቼ ካገሬ በሞት ተባረሬ ፓሪስ እገኛለሁ በፓሪስ ነኝ ዛሬ የማዳምን ወገብ አሽም ተፈር ፓሪስን ብርቷ ላይ ስኖር ቆይቻለሁ በማዳም ወገብ ላይ በመውጣት በመወረድ ስቃይ ነው ያለ ብዙ ሀተታ ውስጥ ከመግባቴ በፊት ባጭር ልንገራችሁ የኔነቴን ህይወት በፈለክ ክልል ውስጥ ከሚኖሩ አላማት መድር በመትባል በሰዎች ፕላኔት በደቡባዊ ክፍል ከግማደ መሬት ብለው ከሚጠሩት አፍሪካ ኮንቲነንት አትቅድማቴ ሁሉም እንጅላቶች ያባቴ እናቴ ጠቅላላው ወገኔ ስሬ መሰረቴ ዘሮቼ በሞላ በክብር የሞቱበት ደስታና ሀዘን አይተው ያለፉበት ሀገሬ ከዚያ ነው ከአፍሪካ መሬት በተለይ በመስራቅ ካለች ልዩ ብሔር ለምለም ኢትዮጵያ ከምትባል ሀገር ከጠቅላይ ግዛቷ በውቢቷ ሀረር ባንደኛው አውራጃ ባሏት ወረዳ ውስጥ በዛች ስፍራ ነበር ተወልጄ ያደኩ ማሽላ እንሰሳም እንዳቅሙ የዘግነት መብት ካለው በሀገሬ እኔ መሆኔ ነው የኢትዮጵያዊ በሬ ትውልዴ ነው አሉ ያለፈው ማሽ ትውልድ እኛ እንደነገሩን ሲነዱኝ ይኖሩት ያለ ውድ በግድ ዘሬም እንደሆነ ያገሬ ቀንድ ከብት አስረድተውኛል በሬዎች ሊቃውን ወጋይ ቀርምና ጎሳም ሲንጋጋ ምድብ የነበረ ካረሮች ሰንጋ ገበሬው ጌታ የሚያወጣልኝ ስሜ ሻንቆ ይባል ነበር በበሬነት አጥኝ አሁን ምን አለፋኝን መዘርዘር እንደሆንኩኝ ሳውቀው አጉለ ተፈጥሬ የዛሬ ቀበቶ የጥንታው ይበሬ ያለም ልንገራችሁ ታሪክ አይደበቅ ከቶ የሙትያው አንደበት አውጥቶ ሲናገር ሲናዝስ ታይቶም አይታወቅ ግዴለም አዳምጡ ታሪክ ነው ተአምር እጅግ የሚያስደንቅ አውቄው ነበር አጥንቱንም ስፈጠር ለሰው ህይወት እንጂ ለራስ እንዳል ነበር በሬ ሆናልና በሬ ሲያደርግ ግዴ ገና እንደ ተወለድኩ በእንቦሳነቴ የማባብል ነበርኩ ተቷን እንደተሰጥየው አሃውናት እኔ ምጠባት ለማስመሰል ያህል ከጥቶ አስጠግተው ማግማጋድርጌ ገና ለጠባስል እናቴን ሰባብል በደንብ እንድትሰጠኝ እሷ ለኔ መስሏት ልጇን እንድትጠቅመኝ ያለ የሌላትን አሟጣ ስትሰጠኝ እኔን አስወግደው አልበው ይወስዱታል እኔን አፈሪው ላይ እኔን ሞት ይስለበኝ ለኔ ያለችውን እያየው ሲዘርፏት በገመድ ታስሬ ቆሜ ስመለከት አይናይኗን እያየው ታላቢዋን እናት አንዳንዴም ብሶብኝ ስታገል ልረዳት አልሆንልህ ብሎኝ ስፈራገጥ ልሞት አቅም በማጣት የብልቤ ስትጸጸት ትዝ ይለኛል ዛሬ በንቦሳነቴ ያኔ ሰራው ታደርጉኝ ይሆን ወይኔን ጥፋተኛ እንዲያመታገሌ እናቴን ቀበኛ የደከመችበትን ለት ከቀን ሳተኛ በአይኔ እያየው ሲዘርፋት ቀማኝ ጥፋተኛ በሉኝ ይሁን ይህን በማድረጌ ግን አላምንበትም ነውና ፍርዳችሁ ያረጃረው ለናቱ የሚሞት ማን ይሁን ባለጌ እኔስ በበኩሌ እናንተ ብትነሱ ምንም አልቀበል ያችላምና አቴሳ በልታ በትለውጥ በላምነቱ አካል ሰው የማይሰራውን ያንን ወተት ያህል በእኔ አባባይነት ሰው ለመጥራት መቻል የሚሰራባት ግብ እስከዛሬ ድረስ ያንደበደበኝ ሌባ ነው ዘራፊ ቀማኛ ነጣቂ ሰው የሚሉት ፍጡር ዘላማን እናቴን ጥቅማን ሁሉ በልቶ ያለው አጋም ያስቀ እንዳትታዘቡኝ ይሄን በማለቴ ተቃጥሎ ነዶ ነው የቀበጣ እንጂ አው ትዝለኛል የነበረው ሁሉ ማባበል መደነቅ እኔን ያስጠጉና ከወደ አንገቷ ስር እንቦሳዬ ልጄ እያለች ስትልስስመኝ በከንፈር አንዳንዴም ባሞሌ እሷን በማባበል ስትሆንላቸው ጋር እነሱ መሽገሮች ከጡት ተለጥፈው ይመጠምጡና ጠብታ እንኳን ሳይቀር አሟጣው በማለብ ለኔ እንዳይፈርፈኝ ባዶ አስቀራት ነበር። አው ትዝታ ነው ዛሬ በሩቅ ሳየው ድሮ ያበሳጨኝ ያምኝ የነበረው ያይናት የለበት እንዲህ እንዲህ አለ። ደግሞ ከዚህ ሁሉ በጣም የሚያሳዝናል ለሌላ ድርጊት ጥጇ ባንዳች ክል እንደሁ የሞተባት ላምቷን አታሎ እንድትታለብ ወተት በጥጇ ቆዳ የሚሰራው ምስል ያጎፍላ የሚሉት የዋይቷ ላምም ያንን የላሰች ልጇ የመሰላት ወተት ትሰጣለች። በንቦሳነት ወራት በዚያጭ ዘመኔ ብዙ ጉድገት ሞኛል የላም ልጅ ጥጃ የንቦሳነት እድሜ እንደተፈጸመ ወይ ፈን ተባልኩና የጥጃነት ወቅት በደል ተደገመ። መሬቱን ለማረስ ጫካ ሲመነጠር ግንዱን እንቅርንጫፉን የተቆረጠው ዱር በወገን ቆዳ በመጫኛ አስሮ ከለጋው ሻኛ ጫንቃ ያፍጠፍሮ እሱን ያቃተውን እኔን ያስጎትታል ደክሞኝ ስርገደገደ ጅራፍ ያጦዘኛል በደሉ ብዙ ነው ስንት ይነገራል። ጅራፉም ወገኔ ምንም ሳይሰማው እንዳይልጠኛል ለማዳችን ሆኖ እርስ በርስ መናቆር እንዲያውኛ በኝ ቦይ ፈንነቴ ትንሽ ጠንከር ስል አደው ተግባሬ ወዲያው ይከተላል። ውድማ በሚባል ካንዲት ክብ መሬት ላይ ነዶ ይጣልና አሳር መከራ እንዳይ ወገኔ ጋማ ከብት ወገኔ ቀንድ ከብት አህያው ፈረሱ ላም በለው ባንድነት አዙሪት መዞር ነው እስከ ደቀቀለ። በዱላ በጅራፍ ያዩ መከራ በበርባሪው መንሽ ያቅልጥም ሲገራ አቤት ያለው ስቃል አይጣላይ ወራ እኔን በዚህ ስራ ይበልጥ የሚነደኝ እስከዛሬም ድረስ ሁሌ ትዝ የሚለኝ ነበር መሸበበ አፌን መለጎሜ ከህሉ እንዳልበላ ያገበሬ ነበር። ያ ሁሉ ቀንድ ከብት ያ ሁሉ ጋማ ከብት እንደዚያ እየሰራ መብላቱ ተነፍቆት አፉ ተረጉሞ በገመድ ሽብቦት የግፍግፍ እኮ ነው ባውድማ ያየሁት ያሳለፍኩት ዘመን ድሮ በቆርማነት። ይህ ብቻ አልነበረም የዚያ እድሜ የትዝብት በሬ በመሆኔ በሬ ሆኜ ያየሁት በተባዕት ጾታዬ ሆኜ ሳለው ኮርማ ዘመቻ አላክና ማጥቃቱ ሲሳነኝ በመሆን ደካማ ይቅር አይነሳ የዱላው ጋጋታ የስድቡ ሳማ ይህን ስንፍናዬን ከጊዜ በኋላ ለማሻሻል ብዬ ከመንደር ጊደር ጋር ነበረ ውዶዬ። በዚሁ ድርጊቴ ሆኜ በደለኛ የኮላሽ ተባልኩኝ እንደ ወንጀለኛ ጊደር ላለማየት ፈጽሞ ዳግመኛ የኔን ከጊደር ጋር መጫወት መዳራት ሳያውቁልን ቀርቶ መሆኑን ለብርታት ለማጥቃት እንድችል በየዘመቻው ወቅት በሌላ ትርጉመው በልክስክስነት እንድኮላሽሉኝ አይጣል ያደረብኝ የብስጭት ስሜት በአርባ ሰው ተይዤ በሌለው አማላች እሪ ስልም ቧስን ቢደርስ ዘመድ ወዳጅ ነፍሴ እስክትቆስል እንዲያ ተቀጠቀጥኩ በብረምት ጉርማች አይድረስባችሁ በእኔ የደረሰው አይችለውምና እንደናንተ ያለ ለዚያ ሁሉ ድካም ላረኩት ውለታ ዋጋ የሆነና ሲሰጠኝ ወረታ ከሞትኩም በኋላ አለው ስንገላታ ማዳምን ፈላጊ እስከመጣ ድረስ የማሽም ላንዳፋ ሆኛለሁ ቀበቶ በሩብ ሰዓት እድሜ ታጥቅ የምፈጥ ከዛም ቀጠለና በእድሜ ደረጃ ያዋዛኝ ጀመረ መሳሪያ ሊያደርገኝ የርፍ መሪ መንጃ እሱም አልቀረልኝ ገባው ተጠምጄ አፈሩን ለመቅፋት ቀንበረ ተዋጅ አራሽ በሬ ተባልኩ ያንን አፈር ስምስ ጅራፍ እየላሰኝ በገዛ ወገኔ ቀዩን ላበኝ ሳፍስ እዳሪውን መሬት አመት የተኛውን ቀሰቅስ ገባው ነክቶ ሲመጣቀን መፈጠሬን ሳይቀር ጭራሽ እስኪ አስጠላኝ ህይወቴን በሙሉ በንጹህ ቅንነት በእርሻ አሳለፍ በክረምቱ ጭቃ በዚያ በጋጽ አይ አፈር ላፈር ሲሄድ አሳለፍኩ በስቃይ ባይታወር ገበሬን የረዳውት መስሎኝ በችግር ኖሮ ዛሬም ትዝ ይለኛል ያረፈብኝ ጅራፍ ስሞክ ድርሶብኝ ከድንበር ለማለት ከጧት እስከ ማታ እንደዚህ ሳርሱዬ አላገኝም ነበር ለዚህ ሁለታይ ገለባም ሆነ ግድ ከከቱ ተነጥቂ በዚህ አይነት መኖር እድሜን ገፍቼ ለማለፍ ተቃረብኩ ካለሙ ጠፍቼ ማርጀት የማልቀር አንድ ቀን አረጀው ጉልበቴን ጨርሼ ለሞት ተዘጋጀው በክብሪ ጦረኛል በየስም መካበት ለካስ ሌላ ኖሯል አይ ጉድ የኔ ሞት ሲያድሌ ክፋት እድሜን በሙሉ ያገለገልኩት ሰው አቅሜ እንዳለቀ ተረዳና ወዲያው ላገለገልኩበት ላረኩት ሁለታ ቢላዋ ነው አለኝ የሰው ልጅ ወረታ ይግረማችሁና መታረድ ሆነ ቅርጫም የሚገባው መንደር ጎረቤቱ ባንድነት ያለ የመንደሩ ሞረድ ቢላዋና ካራው ተሰብስቦ መጣ አይኔ ከርታጣው ላረኩት ሁለታ ቢላዋና ካራ ሆነና ወረ ሊነጋጋ አቅራቢያ ጎህ እንደቀደደ በጨቃኙ ጌታ አንገት ይታረደ ወለል ስኪል ድረስ ቆዳያ ተገፎ ደረሰ ከውስጤ ያ የፍጡር መጥፎ ሁለታ የማያውቅ ደነዛ አመጸኛ ስጋን ተልትሎ ሰጠው ለቀማኛ የመንደሩ ውሻ ያድመቱም ሳይቀር አንጀቴን ተካፍሎ በላው በግርግር ከአካሌ ክፍል ምንም አልተረፈ በቅርጫ ተካፍሎ በላው ሰለቀጠው እንዳቅሙ ዘር ከሰኮናስ ከቀንድ ባስፈላጊነቱ ተበታት ነው አረፈ ግማሹ ቀቅሎ የቀረውም ጠብሶ ሌላውም ከታጥፎ መልሶ መላልሶ ሆድ መሙላው አረገኝ በቅርሳችን በኩል ኢየሱስ ከኔ ብዙ ጥቂት የተረፈውን ያነጋዴ ወስዶት ስጋ ያልኩ አንዳ ተሰቅሎ ለሳምንት ይኖ አይባልም ያየው ስጋ ጾማ እንድመስል በካራ ስመታ ዘይት ስለቀለቅ በመቷም ፖል ዋይታ ስለበለም አምሽት ሁሌ ማታ ማታ ለኔ ሰጠኝ ለማንም አይስጥ የፈጠረኝ ጌታ ስጋዬ ተበላ ቆዳዬም ተሸጠ አጥንቴና ቀንዴ በብር ተለወጠ ለመቃብር የሚሆን ምንም አልተረፈ ጠቅላላው አካሌ ከሀገር ሳይቀበር የት ይመለሳል ከጌታ ጋር የነበረኝ ህይወት ከዚህ ላይ ቢያከትም ታሪኬ ገና ነው ተቆንጥሮ ያለ ያዲታ ነጋዴ አጥንቴን የገዛው ከሌሎች አጥንት ጋር ወደ አውሮፓ ላከው በመርከብ ከጭነን የሄድነው አንድ ላይ ኢትዮጵያዊ አጥንቶች ከአውሮፓ ደርሰን ባግባብልልን ይሰቃይ ከአንድ ከታወቀ ከትልቅ ፋብሪካ እንደደረስን ፈጭነን ኋላም ልንቦክ በልዩ ኬሚካል ቦክተን ስናበቃ ከኮረንቲስ አጥገባን ልንንቃቃ በመጨረሻም ላይ ልዩ ማሽን ገብተን በልዩ ልዩ ቅርጽ ብርጭቆች ወጣን ምን ብርጭቆ ብቻ ሆን ስሚሳል ድሮ የሰራነው ሁለታችን አንሶን ለሁለታ ቢሱ እንዲገባው ብለን በማገልገል ላይነን ባለም ተሰራይተን ምናምን መጠጫ ብርጭቆች ሆነ ሰኮናና ቀንዶርስም በበኩሉ ጣሊያን ሀገር ሄዶ በየፋብሪካው ውስጥ ገብቷል እንዳመሉ በሞተር ተፈይቶ ባንድነት ሲንጫጫ ሊያገለግል ቀርቧል ሆኖ ቀይር ዋንጫ ሁለታ ቢሱ ሰው ሊሆነው መጠጭ በመጨረሻም ላይ ልገልጽ የምወደውን ያለውበት የቆዳው ታሪክ ነው ያ ከይስ ነጋዴ ከጌታ ያገስቶ ወዲያው በማግስቱ ወጣ አጥሮ ዘርግቶ ወሪያል ሰቀለኝ ከመጋዝን ዘግቶ ተቸንክሬ ኖሬ 30 ቀን ሙሉ ፀሐይ ባንድ ፍት ቆራው በበኩሉ ነፍስ የለኝም እንጂ ደና አርገው ሰሩልኝ ለት ከቀነሳይ ከዛም ዳርማር ሆኖ ከገዢ ላይ ገዢ ቆራርጦ አሳመረኝ እኔ ስቃያብሽ ከተቆራረጥ ነው ካንዱ በሬ ቆዳ ግማሹ ህንድ ሄደ ግማሹ በርሙዳ የቀረው አውሮፓ ሌላውም ካናዳ ቦርሳ ጫማ ሊሆን ለእቃ መያዣ መሄጃ በሜዳ ልብስነት ሊወጣው ለእርቃን እንግዳ ከዛ ቆዳ ቁራጭን ያንዱ ስለሆንኩ እንደድል ፋንታያ ወደ ፓሪስ ተጓዝኩ በደረስኩኝ ማግስት ከፋብሪካ ገባሁ ከበቶም ለመሆነ ግዴታ ያንተ ያን ታላቅ ፋብሪካ ዓለም ያደነቀው በጠንካራነቱ በውበት አለኝታው ወደር የሌለውን ልዩን ቀበቶ ስለሚሰራ ነው ባመዳም ድሌ የሴት ቃሆኝ ለገበያ ቀረፉ ተግባሬና ምኝ ያበረች ሸርሙጣ መጣ ካለውበት ቀድሞ የነበራት ቀበቶ አልቆባት ደስታኝ ዛኝ ሄደች አሮጌውን ጥላ ባዲስ ለመተከት። ታዲያ ይኸውላችሁ ዛሬ ከሷው ጋር ነኝ ያልቅ የኒሃድ እነ ሙሴ ፍላስ በመጡላት ቁጥር እኔ ማን እንደሆን ሳታውቅ ሳትመረምር እንደፈለገችው ስትፈታ ስትፋስር በስቃይ ላይ ያለሁ ይቅር የኔ ነገር። እግዚአብሔር ይለት ያንን እኔን ጌታ ድሮ በሬሳለሁ ይገዛኝ ነበር የማያውቁለት ምን አለበት ነበር ቆዳን ቢያደርገው ለልጆቹ ምንጣፍ ለራሱ ምንጣፍ ለርሱ ከበሬታ እንዴ እንደዛሬው በሰው ሀገር ሆኜ በጨካኝ ሸርሙጣ እንዳልገለ ልባ በጦዘባት በዚያች ጋለሞታ ስሰቃይ ከምኖር ሁሌ ጧት ነው። ስቃዬ ቢበዛ ሞቼም ተነስቼ ተናዘዝኩኝ ዛሬ አንደበት አግኝቼ ግማሽ ክፍያዬ ወደ ሮም ተወስዶ ታቆጫማ ሆኜ በነሲኞራና በነሲኞሪና መረጋጫነቴ ያለቅት ተወዱ አለሁ እንደለፋሁ በሮም በቦለኛ በሬዋው ወይ ነው በየናይት ክበቡ ሆኜ ተፈላጊ ለዛች ዳንኪራቸው ለሻቻ ለቡጊ እንዳለፋችናት መርገጫው አርጋ ለግሮቹ አረጋች ስትሰበቁላ ስትረገረገው ኮለሉ ጋራ ባንድነት አለ። እኔን ለመበደል ሆናለች ተዋጊ ሌላው ቁራጭማ ቦርሷ ተደርጎ አይጣ ላይ ነገር ያጋጠመኝ ፍዳ በጣሊያን እንዳለጎ የኔም አቀላል ነው ከዛ ሳስተያየው ከቦርሳው ወገኔ አብረን ከተሸጠ አንድ አንዴ ሲያገኘኝ እሱ እንዳጫወተኝ ስቃይ ዋይጣል ወደው የማያገኝ የመጸዳጃው ጨርቅ ምናምን ቴውላስቲክ አንድ አንዴም ሳንድዊች አንድ አንዴም ልብስቲክ የንትን ቀቅምቦ ታጉሮ ያለልክ ትንፋጉ አይጣል የገጠመኝ ጣጣ ቦርሳ አድርጎኛል ምናምን ቴው ሳይቀር እንደ ክብር ቃ ማያዩ አሁንዋል የወገኔ ቆዳ የሲኖር ነው ሌላው ማይቀር ሳይገለጽ ሁሉ በዚሁ ላይ ይወጣ። እኔማ እንደዚህ ሆኜ ቀርቻለሁ መቀነት ለፈታች መቀነቷ ሆኜ በቀበጥቷለሁ። ታሪክ የተወርቶ መቻል ቃገና አጥንቴ ጌጣጌጥ ሞሪያ ሳሙና ጅማቴ ማሲንቆ ቆዳ ከበሮ ይነጥራል ይመታል ከስሜት ጋር በሚሊዮን ብዛት ላለው ሀገሬ በሬ መፍቴውን ስጡት አሁኑኑ ዛሬ የኛን አይነት ስቃይ ከቶ እንዳይደርስበት ይድረሳችሁ ምክር። ዋ እጅግ ያሳዝናል የሆንኩት ሁኔታ ግን ያውቅልኝ ሆን ያገሬ ልጅ ጀግናው እንዲስንገላታ አካልን ተጣብቀው ሲመጡኝ ኖሩት ሲያኝኩ በተራ ያስቆጠሩኝ ፍዳ ያሳዩኝ መከራ ያልቅቱ የግንጡ ሌሎችም ተባዎች ጭራሽ አይሆኑ የኔን መንገላታት የኔን መንከራተት የባዕዳን ድርጊት እንደዚያ ስስቃይ እንደዚያ ስቃት ካላወቀውማ ያን ሁሉ ችግሬን ምኑን አለው ይላል ምንስ ሆነ ወገን እንደሆን ኩትሆኝ ላጽናና እንጂ ራሴ ባክ ያገር ልጅ በሬን ማሰቃየት ከእንግዲህ ይብቃህ ዘመናውን ሞተር ትራክተሩን ተካ በውቀት ለርግተህ አደራ ስለነፍስ ለኔም ለደካማው ለቀበቶ ብለህ አረረም መረረ ወፈረም ከተነ ታሪክ ይሄን ጊዜ ነጻውጥቶኝ መብቴን ስካየው የማዳም ቀበቶ ሆኜ ኖራለሁ በፓሪስ ከተማ ዘንድ ሆኜ እንዳም ነው። ከገሞራው 1963 ዓ.ም።